ጋቢና ቪኦኤ የአርብ ምሽት መስከረም 7 2014 ዓመተ ምህረት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ እንደምን አመሻችኋል? መርሃግብሩን በመምራት የደንገረመው ከአቀናባሪያችን ብርሃን ኃይሉ ጋር አብራችሁ ቆያለሁ። ለምሽቱ ከያዝናቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እያቀረብኩ ነው አለ።
ወጭ ድጋፍ ሰጪዎች ወደ 32 የሚጠጉ በትግራይ ክልል አሉ። እዛ የሚጠቀሙትን ያላቅማቸውን እየተጠቀሙ ነው አይደለም?
በዚህ ዙሪያ ዘገባለን። በሌላ በኩል ከተሰባበሩ ሬዲዮኖች ድምጽ ሞገድን የሚያሰራጭና አነስተኛ የኤሌክትሪክ ኃይልን የሚያጎላ መሳሪያ ከሰራ ወጣት ጋር እናስተዋውቃችኋለን። የሰማችሁት የፈጠራ ባለሙያ የሆነው ወጣት አብዱል ቃድር ሁሴንን እናቀርብላችኋለን። እሱንና ሌላ አዲስ ታይታን የተሰኘ የፈጠራ ስራ የሰራ ወጣትንም አነጋግረናል። ሌሎች ዘገባዎችም አሉን። አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል።
አመሰግናለሁ ኤደን። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ ጠቅላይ ሚኒስትር መሐመድ ሁሴን ሮቤልን ከስልጣን ማገዳቸውን አስታውቋል። ፕሬዚደንቱ ጠቅላይ ሚኒስትሩ ከፕሬዚዳንቱ ጋር ጥሩ የሥራ ግንኙነት የሌላቸው ሲሆን የተቻኮለ እርምጃዎችንም ይወስዳሉ ሲሉ ከሰዋቸዋል። በቅርቡ አድራሻቸው በጠፋው የደህንነት ሰራተኛዋ ኢክራም ታህሊል ፋራህ ጉዳይ በፕሬዚደንቱና በጠቅላይ ሚኒስትሩ መካከል ከፍተኛ ለመግባባት መፈጠሩም ይታወሳል። እንደ አውሮፓውያን አቆጣጠር ከጥር 26 ጀምሮ የተሰወሩትን ሰራተኛ የቀጠራቸው የሀገሪቱ ብሔራዊ የደህንነት ተቋም ኢክራም በአልሸባብ የተገደሉ ናቸው ቢልም አልሸባብ ግን ክሱን አስተባብሏል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬዝዳንቱን ውሳኔ አስመልክቶ እስካሁን በጉዳዩ ላይ ምላሽ አልሰጠም። ይሁን እንጂ ለጠቅላይ ሚኒስትሩ ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ጠቅላይ ሚኒስትር ሮቤል በቅርቡ ለሶማሊያ ህዝብ ያላቸውን አስተያየት ይገልጻሉ። በቻይና ያለው የሰብአዊ መብቶች ይዞታ በቅርቡ የሚደረገው የተባበሩት መንግስታት ድርጅት የሰብአዊ መብቶች ግምገማ ትኩረት እንደሚሆን ታውቋል። የተባበሩት መንግስታት የሰብአዊ መብቶች ጉዳይ የበላይ ባለስልጣን መስሪያ ቤታቸው በቻይና ሰሜን ምዕራብ ቀጠና ዢንጂያንግ ውስጥ ደርሰዋል በተባሉ የሰብአዊ መብት ረገጣዎች ላይ ያነጣጠረ ሪፖርት ማጠናቀቁንም ይፋ አድርገዋል። ቻይና ለቀጣይ 5 ዓመታት በስራ ላይ የሚውል ብሔራዊ የሰብአዊ መብቶች የድርጊት መርሃ ግብር የተሰኘ ሰነድ ጳጉሜ 4 ላይ ማውጣቱ ይታወሳል። ሚሼል ባችሌት የተሰኙት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር የዢንግዣንግ ዩገር ራስ ገዝ ክልልን ትርጉም ባለው ሁኔታ ለመዝለቅ ወይንም ለማየት የተደረገው ጥረት አለመሳካቱንም ጠቅሰዋል። መስሪያ ቤታቸው ሪፖርቱን ለህዝብ ይፋ ለማድረግ ያለውን እቅድም አጋርተዋል። አውስትራሊያ በኒውክሌር የሚንቀሳቀሱ የባህር ሰርጓጅ የጦር መርከቦች ኃይል እንዲኖራት ለማስቻል ዩናይትድ ስቴትስ እና እንግሊዝ እንደሚያግዟት ፕሬዚደንት ጆ ባይደን አስታውቀዋል። የሶስቱ ሀገራት መሪዎች በኢንዶ ፓስፊክ ቀጠና ላይ ያተኮረ አዲስ የጸጥታ ሽርክና ውስጥ ገብተዋል። ይህ በእንዲህ እንዳለ የኒውክሌር ባለቤት የሆነችው ሰሜን ኮሪያ የሞከረችው የባለስቲክ ሚሳይል የተተኮሰው ለመጀመሪያ ጊዜ ከባቡር ላይ እንደሆነ የሀገሪቱ ማዕከላዊ የዜና ወኪል አመላክተዋል። ትናንት ሐሙስ ዕለት በሳተላይት የተለቀቀው ምስል እንደሚያሳየው ጠቆር ያለ አረንጓዴ ሚሳይል ማስወንጨፊያ ተራራማ በሆነው አካባቢ ላይ ካለው ዋሻ አቅራቢያ ከሚገኝ የባቡር ሀዲድ ላይ ከተጠመደ መሳሪያ ሲተኮስ ታይቷል። ሙከራው የሰሜን ኮሪያን ተንቀሳቃሽ የሚሳይል ብርጌድ አቅም በማሳደግ ብዙ ቦታ የሚገኙ እኩይ ኃይሎችን በአንድ ጊዜ ማደባየት የሚያስችል ኃይል ለመፍጠር ያግዛል ብሏል የሀገሪቱ ማዕከላዊ የዜና ወኪል በዘገባው። ሰሜን ኮሪያ ይህንን የምታደርገው ከእይታ ውጭ በርካታ ትናንሽ የሚሳይል መሳሪያዎችን በየቦታው በማሰማራት ለዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገራት የመከላከሉን እርምጃ አስቸጋሪ ለማድረግ መሆኑን ተንታኞች ተናግረዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ወይም ኤፍዲኤ ባደረገው ግምገማ ለሶስተኛ ጊዜ የሚወሰደው የፋይዘር የኮቪድ-19 ማጠናከሪያ ክትባት የሰዎችን የመከላከል አቅም ከፍ የሚያደርግ ነው ሲል፣ አሁን በመወሰድ ላይ የሚገኘውም ከፍተኛ ህመም እንዳይፈጠር በማድረግ ረገድ በቂ አገልግሎት እንደሚሰጥ አስታውቋል። የምግብና የመድኃኒት አስተዳደሩ ፋይዘር ቀደም ሲል የተሰጡትን ክትባቶች ውጤታማነት ከ6 እስከ 8 ወራት ከተወሰዱ በኋላ የመከላከል አቅማቸው እየተመናመነ ስለሚመጣ ሶስተኛውን የማጠናከሪያ ክትባት ለመስጠት እንዲቻል ያቀረበው ጥያቄ እየተመለከተው መሆኑን አስታውቋል። ፋይዘር በ300 ሰዎች ላይ ያደረገው ሙከራ የመከላከል አቅማቸውን ካለፉት ክትባቶች ይልቅ ከ3 እስከ 5 እጅ በላይ ከፍ እንደሚያደርገው ገልጿል። ይሁን እንጂ የምግብና የመድኃኒት አስተዳደሩ ባወጣው መግለጫ በዩናይትድ ስቴትስ ውስጥ ህጋዊ ፈቃድ ተሰጥቷቸው እየተሰጡ ያሉ ክትባቶች የከፈውን የኮቪድ-19 ቫይረስንም ሆነ ተከትሎ የሚመጣውን ሞትን አሁንም ድረስ መከላከል ይችላሉ ብሏል።
Gambino B-O-N.
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የአርብ መስከረም 7 2014 ዓ.ም ተመረጥ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ለዕለቱ አበይት ወዳደረግነው ርዕስ እንሻገር። የፌደራል አደጋ ስጋት ስራ አመራር ኮሚሽን ወደ ሰሜን ወሎ እርዳታ ለማቅረብ እየሰራ መሆኑን አስታወቀ። የፌደራል አደጋ ስጋት ስራ አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉና የሰሜን ወሎ አካባቢዎች እርዳታ እንደሚቀርብ ነው ያስታወቀው። የፌደራል መንግስትም ከዓለም የምግብ ፕሮግራም ጋር በመተባበር አቅርቦቱ እንዲደርስ እያደረገ መሆኑን ኮሚሽኑ ተናግሯል። በፌደራል መንግስት ቁጥጥር ስር ላሉት የደቡብ ወሎና የአፋር አካባቢዎችም የእርዳታ እህል እየተላከ ነው ያሉት ደግሞ የኮሚሽኑ የኮሙኒኬሽን ዳይሬክተር ደበበ ዘውዴ ናቸው። አቶ ደበበ ለወሎ በወሎ እርሃብ ተከስቷል የሚለውንም እንደማይቀበሉ አስታውቋል። በስተናልራቄ ዘገባለው።
የኮሚሽኑ ዝግጁነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ እንዳስታወቁት መንግስት ድጋፍ ማድረግ በማይችልባቸው የሰሜን ወሎና ዋጋ አካባቢዎች ባለም የምግብ ፕሮግራም አማካኝነት ድጋፍ እየተደረገ ነው ብለዋል።
ሰሜን ወሎ ላይ ዜጎቻችን አሉ። እነዚህን ተደራሽ ማድረግ ግዲላስ የሰሜን ወሎን አጠቃላይ ወረዳው ሸፍኖ ይሰራ የነበረው የአማራ መልሶ ማቋቋምና ልማት ድርጅት ነበር። አሁን ባለው ሁኔታ እዛ ጋር ገብቶ መስራት አይችልም። ስለዚህ እዛ ላሉ ወገኖች ድጋፉ መድረስ ስላለበት መንግስት ቢልክ ወይ ያጣጥሉታል ወይ ይዘርፉታል። ስለዚህ አማራጭ በመፈለግ መንግስት በደብሊውሲኤፍ በኩል እንዲገባ ነው እየተደረገ ያለው። ምክንያቱም ዩኤን ነው በራሱ ሎጎና በራሱ ባንዲራ ተሽከርካሪዎችን ማስገባትና ማከፋፈል ስለሚችል በመንግስት በኩል መሟላት የሚገባቸውን አሟልተንኛ በአሁን ወቅት ለሰሜን ወሎ የሚሄደው እርዳታ እንዲደርስ እየተደረገ ነው። ከየት? እኛ ኮምቦልቻና ወሮታ ማዕከላዊ መጋዘኖች አሉ። ከዛ ማዕከላዊ መጋዘን እየጫነ ነው። ይሄን በመለ ሰዓት እየሄደ ነው። ትላንትናም 5 መኪና 1940 ኩንታል ዳውን ተወረዳ ለተራጂዎች ሄዷል። ከዛ ውጪ ግን ከደብሊውኤፍፒ ጋር በተደረገው ስምምነት በቀጣይ ባሉት 5 ቀናት ውስጥ ሁሉንም የሰሜን ወሎ ወረዳዎችና አስተዳደሮች ተደራሽን ይደረጋሉ።
ከዚህ ባሻገር ከሰሜንና ደቡብ ወሎ እንዲሁም ከዋገምራ ተፈናቅለው በደሴ ከተማ የሚገኙ 270 ሺህ በላይ ተፈናቃዮች መኖራቸውን የገለጹት አቶ ደበበ ለነሱም ድጋፍ እየቀረበ መሆኑና አብዛኛው ድጋፍ እየቀረበ ያለውም በመንግስት አማካኝነት ነው ብለዋል።
ከሰሜን ወሎ 13 ወረዳዎችና 8 ከተማ አስተዳደሮች ከዋገምራ ተፈቆጣና አካባቢው እንዲሁም ከአፋር ክልል ከያሉ ወረዳ ለደቡብና ለሰሜን ወሎ አጉራባሽ ከሆኑ ወረዳዎች ወደ 270318 ሰዎች ተፈናቅለው በደሴ ከተማ ይገኛሉ። እነዚህ ወገኖች ያው በመንግስትና በአጋር አካላት ባሁን ሰዓት ድጋፍ እየተደረገላቸው ናቸው። አሁን ከገለጽኩልህ ውስጥ 118000 በመንግስት የሚደገፍ ሲሆን 60000 ደግሞ መንግስት ያሉን ድርጅቶች ህብረት የሚደገፉ ናቸው። ቀሪዎቹ 92000 ደግሞ ያው ድጋፍ እርዳታ እየቀረበላቸው መሆኑን ገልጽልሃለሁ። 17000 ዲስፕሌስድ የሆኑ ሰዎች አሉ። እነዚህም ከስድስት ወረዳዎች ነው ተፈናቅለው። ጉሊና ያለው አውራ እዋ ቴሩና ጭፍራ ከነዚህ ለተፈናቀሉ ቀድም ለተጠቀስኩልህ ቁጥር እስከ ትናንትና ድረስ ማለት ትላንት ከትላንት ወዲያ 10492 ኩንታል ወደ አካባቢው ተልኳል። ድጋፉም ተጠናክሮ ይቀጥላል።
የረጂ ድርጅቶች በትግራይ ላይ ተከሰተው ሰብአዊ ቀውስ የሰጡትን ትኩረት ያህል በሌሎች የሀገሪቱ አካባቢዎች ለተከሰቱ ተመሳሳይ ቀውሶች ትኩረት እየሰጡ አይደለም የሚለውን ያንዳንዶቹን ወቀሳ እንደሚቀበሉ የሚናገሩት አቶ ደበበ በመንግስት በኩል ግን ተመሳሳይ ድጋፍ እንዲያደርጉ ከበፊት ጀምሮ ግፊት ሲደረግ ነበር ብለዋል። በዚህም በአማራ ክልል ረጂ ድርጅቶቹ ከመንግስት ጋር ተቀናጅቶ ለመስራት ተስማምተዋል ነው ያሉት።
ውጭ ድጋፍ ሰጪዎች ወደ 32 የሚጠጉ በትግራይ ክልል አሉ። ይሳ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም። በመንግስት በኩል ግፊት የማድረጉ ጉዳይ የተጓደለበት ጊዜ የለም። ግን እነዚህ አካላት ፈጥኖ በመግባት የመዘግየት ሁኔታ አለ። ክብርት የሰላም ሚኒስትር ወይዘሮ ሙፈሪሃት ካሚል እንዲሁም ክብር ኮሚሽነር ባሉበት ከአጋር አካላት ጋር ስብሰባና ውይይት ተደርጓል። በውይይቱ የተነሱ ነጥቦች እንዳሉ ሆነው ከኢትዮጵያ መንግስት ጋር ውል ገብተው እስከሰሩ ድረስ የግድ መግባት አለባቸው የሚልና እነሱም በተቻላቸው አቅም ሪሶርስ የለንም አይደለም ካለበትም በማምጣት ከሌሎች ፕሮግራሞቻቸውም አጥፈው ወደዚህ በማስገባት ሙሉ አቅማቸውን እንዲሰጡ ስምምነት ላይ ተደርሷል።
በጉዳዩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ የሆኑት ስቴፋን ዱጃሪክ ባወጡት የድርጅቱ ዕለታዊ መግለጫ ላይ ወደ አማራና አፋር ክልሎች በተስፋፋው ጦርነት በአፋር 140 ሺህ በአማራ ደግሞ 233 ሺህ ሰዎች መፈናቀላቸውንና በሁለቱም ክልሎች 1.7 ሚሊዮን የሚሆኑ ዜጎች የምግብ ዋስትና ችግር ያለባቸው መሆናቸውን ገልጸዋል። ድርጅቱ ለረድኤት የሚያስፈልገውን በቂ ድጋፍ ባለማግኘቱ እንዲሁም በጦርነቱ ምክንያት ተደራሽ ሊሆኑ ያልቻሉ የተወሰኑ አካባቢዎች ቢኖሩም በሁለቱም ክልሎች የሚቀርበው የድጋፍ ጥያቄ በተሻለ መጠን ለመመለስ ጥረት እያደረጉ መሆናቸውን ማስተዋቀዋል። ቃል አቀባዩ በመግለጫቸው ለሁለት ሳምንታት ገደማ ተቋርጦ የነበረው የትግራይ ድጋፍ ከጳጉሜ 1 እስከ 3 ድረስ 147 የሰብአዊ ድጋፍ የጫኑ ከባድ መኪኖች ወደ ትግራይ መግባታቸውንና በመስከረም 1 7 ሜትሪክ ቶን የአውሮፓ ህብረት ሰብአዊ ድጋፍ ያዘ አውሮፕላን መቀሌ መግባቱን ገልጿል። ይሁንና ድጋፉ በየቀኑ ወደ ትግራይ እንዲገባ ከሚጠበቀው 100 መኪና ድጋፍ አንጻር ውስን መሆኑን አስተዋውሷል። ሰሞኑን በማባራ ሚዲያዎች በወሎ ራብ ተከሰተ የሚሉ መረጃዎችን በተመለከተ በትላንትናው ዕለት ለአሜሪካ ድምጽ ቃላቸውን የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድና የሰሜን ወሎ ምክትል አስተዳዳሪ ዲያቆን ተስፋን ባያብል ህወሓት በተቆጣጣራቸው የሰሜን ወሎ አካባቢዎች ግሩ ሊኖር እንደሚችል ስጋታቸውን ገልጸው መንግስት በሚቆጣጣራቸው አካባቢዎች ግን ራብ አለመከሰቱን አመልክተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ደበበ ዘውዴም በተመሳሳይ ራብ ተከስቷል የሚሉ ቅስቀሳዎች ትክክል አይደሉም ብለዋል። አቶ ደበበ በህወሓት ቁጥጥር ስር ባሉ የሰሜን ወሎና ዋጋ አካባቢዎችም በአምስት ቀን ውስጥ አስፈላጊ ድጋፍ እንደሚደርስ ያላቸውን እምነት ገልጸዋል። ለወሎ ህዝብ እንድረስለት በሚል በማህበራዊ ሚዲያዎች ከትላንትና ጀምሮ በርካቶች የተሳተፉበት የድጋፍ ማሰባሰብ ስራዎች እየተሰሩ ናቸው። የአማራ ክልል መንግስትም በጉዳዩ ባወጣው መግለጫ የድጋፍ ማሰባሰቡ ስራ ለዚሁ ዓላማ በተቋቋሙ አካላት አማካኝነት ብቻ እንዲሰራ አሳስቧል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ቴክኖሎጂና ፈጠራ ነው። ዘጋቢያችን ዳዊት እጅጉ ሁለት የፈጠራ ባለሙያ የሆኑ ወጣቶችን አነጋግሮ ተከታዩን አድርሶናል።
አብዱልቃድር ሁሴን የ11ኛ ክፍል ተማሪ ነው። የምዕራብ አርሲ ዞን ዱዱላ ከተማ ነዋሪው አብዱል የተለያዩ የኤሌክትሮኒክስ እቃዎች ላይ እንደሚመራመር እንደው ማሻሽሎም እንደሚሰራም ይናገራል። ከህፃንነቱ ጀምሮ የኤሌክትሮኒክስ እቃዎች አሰራርን መመርመር መጀመሩን ገልጾ ወደ 15 የሚጠጉ ስራዎች አሉኝ ይላል። ከነዚህም ባለ 3 እግር ተሽከርካሪ፣ ለአካል ጉዳተኞች የሚሆን ብስክሌት፣ የእንስሳት መኖ መፍጫ፣ የድምጽ ሞገድ ማሰራጫ፣ የፀሐይን ወደ ኤሌክትሪክ የሚቀይር መሳሪያና ሌሎች ይጠቀሳሉ። አብዱል እንደሚል ከሆነ ያዘጋጀው የድምጽ ሞገድ ማሰራጫ መሳሪያ ለመስራት ብዙ ጊዜ ፈጅቶበታል። ይህ ከተለያዩ የሬዲዮ እቃዎች የተዘጋጀ መሳሪያ በ3 ኪሎ ሜትር ራዲየስ የድምጽ ሞገድን በኤፍኤም ማሰራጨት ይችላል።
እንኩኒ ተምሳሳይ ሰሚቲ እንኩኒ ወንብራን በርባዱ መለቃ ኮኔክሽኒ ወንቴ ለምንጅሩ ከመፊ ቆፋይ ደምቴ ቀርቅ ለሳት ከዲዘኒስ
ይህ እንደ ሳተላይት የሚያገለግለን ነው። ይሄ ምንም የሚያስፈልገው ነገር የለም። በራሱ የድምጽ ሞገድን ማሰራጨት ይችላል። ማንኛውም ድምጽ በንግግር ይሁን በሙዚቃ መልክ ወደዚህ ሲላክ አየር ላይ ሊውል ይችላል። 28 ሬዲዮ ሰባብሬ ነው ይሄንን ያዘጋጀሁት። ለመስራትም 2 አመት ፈጅቶብኛል። አሁን ራሱ አቀማጥቼ እንጂ ብዙ ማገልገል ይችላል።
አሳባ መልቀ ነው እንጂ ረጀቸ ቆፈ አከስኒኒ ዳመት ጎል ማለት ባይነ መልፈዶኒስ ነልፈዶኒስ ያድርጉ። አዝብራ ካላልተን ኩን ሬዲዮ ዳ ሬዲዮን ኩኒ ሰገሌ ጉዳ ባሳ ከባስ ወርባቸት ይሄን ኩኒ ሰተላይቲ ከራ ከሌንሳት ደባሽቶላ
እዚህ የምትመለከቱት ሬዲዮ ነው። ይሄ ሬዲዮ ወደ አየር የሚልከውን ድምጽ ለማጉላት የምንጠቀምበት ነው። እቺ ደግሞ ሞገዱን ወደ አየር የምትልክልን መሳሪያ ነች። አሁን ለምሳሌ እዚያ ጫኑ እየዘፈነ ነው። ይሄ ወደ አምፕሊፋየር ወይም ድምጹ ጉልበት እንዲኖረው ለማድረግ የተቀመጠውን ሬዲዮን በዚህ ሽቦ አማካኝነት እናገኛለን። አሁን አጫሉ በኤፍኤም ስርጭት ሞገድ ላይ ነው። እስቲ ሞክረን እንስማው።
አጫሉ ስርብጅራ ነዮ በነዮ ስርባራም ኤፍኤም ጅራችራ ሳምሳ ካለቲ ኤፍኤምንቲ ያ ሃሶ ጅራ ቅሊን ስርጅራ ሞባይል አንል ያን ከሚኑ አሶ ደንዳ።
አሁን ድምጽ ሞገዱን በኤፍኤም ሞገድ አሰራጭተናል ማለት ነው። ይህ የኔ የኤፍኤም ስርጭት በሞባይልም በሬዲዮም መከታተል ይቻላል።
ሌላው አብዱል ቃድር በራሱ ያዘጋጀው የኤሌክትሪክ ኃይልን ከፀሐይ መቀበያ ሳህን ወይም ፓነል የሚያመነጭ ወይም ትንሽ የኤሌክትሪክ ኃይልን የሚያጎላ መሳሪያ ነው።
እንኩኒ ተርባይኒ ይፋቲ ተርባይኒ ኩኒ ንጂ ረቀባ ፓኔሊ ኦኪን ሶላሪ ፓኔሊን ጃን ኤሊሳ ቆፈራ ተርባይኒ ክዴ ይሰኒ ፈይዳ ሞያቾላ።
ይሄ እንደ ተርባይን የሚያገለግለን ነው። ይህ በፀሐይ ኃይል በውሃ በንፋስ መስራት ይችላል። ይህ መሳሪያ አሁን በሞዴል የተዘጋጀ ነው። አሁን ይህንን 12 ቮልት የኤሌክትሪክ ኃይል ብትሰጠው እስከ 3000 ቮልት መስጠት ይችላል መልሶ። የተለያዩ አይነት ብረቶችና ማግኔቶች አሉት በውስጡ። በጀነሬተር ሞዴል ነው የተዘጋጀው።
አብዱልቃድር ራሱ ያዘጋጀው ይህ ከፀሐይል ኤሌክትሪክን የሚያመነጨው መሳሪያ ውሃንና ንፋስን በመጠቀም በገጠሩ አካባቢ የሚኖሩ ሰዎች ተጠቃሚ ያደርጋል ሲል ይናገራል። ሌላ በፈጠራ ስራ ላይ መቆየቱን የሚናገረው ሺሃብ ሱለማን ነው። ዱዱላ ከተማ ተወልዶ ያደገው ሺሃብ አሁን የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። በቅርቡም ታይተን የተባለች መኪና ገጣጥሞ ለናሙና ይፋ አድርጓል።
ኮንኮላታን ኩመቃይሳ ታይተን ጀደማ ወንት ጀልቀበን ወጀኔ ፍሌ ትራንስፖርት ዳፊ አከበከው በየከነ ከሳ ኮንትራንስፖርት እንጀራ ወቆሰኒ ፎጀኔ ካኖ ጀኔዳ
የመኪና ታይታን ይባላል። እንድንሰራው ያነሳሳን ደግሞ መጀመሪያ በአገራችን የሚስተዋለው የትራንስፖርት ችግርን ለመቅረፍ ነው። እንደሚታወቀው በአገራችን ብዙ ስራ አጦች አሉ። እነሱም ይሄንን ተሽከርካሪ በብዛት ካቀረብንላቸው የሥራ ዕድል ይከፍትላቸዋል። ሶስተኛው ደግሞ የውጭ ምንዛሬን ለማስገኘት ነው። እንደሚታወቀው ሀገራችን ሁሉንም ተሽከርካሪ ከውጭ ነው በከፍተኛ የውጭ ምንዛሬ የምታስገባው። እናም ይህ የሰራነው መኪና ያንን ወጪ ለመቀነስ ይሆናል።
ሺሃብ ከሞተር ውጪ የመኪናዋ ሙሉ አካል በራሱ ጋራጅ እንዳዘጋጀ ለዚህም 600 ሺህ የኢትዮጵያ ብር ወጪ ማድረጉን ተናግሯል።
ተኮፋ መካኒካት ወድ በባንድ ዳ እንዲ ለማፋን ዲዛይን ሳቲ እንዲ ሰዳፋን ሰርቪስን እንዲ ከነ ለያደሰጎዳ
አንደኛው ስሙራሱ ለየት ያለ ነው። ለብቻው የሚታወቅ ነው ብራንድ። ሁለተኛው መኪናውን ለየት የሚያደርገው ዲዛይኑ ነው። ሶስተኛው ደግሞ የሚሰጠው አገልግሎትን ልዩ ያደርገዋል። ለምሳሌ በአገራችን የሚታወቁት የመኪና ዲዛይኖች ባጃጅና ሚኒባስ ናቸው። ይህ የታይታን ዲዛይን በእነኚህ ሁለቱ መሃል ያለ ነው። አገልግሎቱም ይለያል። ይህ መኪና ለመጓጓዣ፣ ለመዝናኛ እንዲሁም ለቱሪዝም አገልግሎት መስኮች ጥቅም ሊሰጥ ይችላል።
ወጣቱ ሺሃብ መኪናዋ በቱሪስቶች በሚዘወተሩ የኢትዮጵያ ከተሞች የተሻለ አገልግሎት ለመስጠት አመቺ መሆኗን ገልጾ ለናሙና ተሰርታ ያለችው ታይታን ይፋ ከተደረገ ወዲህ ብዙ ጥያቄዎች እንደቀረቡለትም ገልጿል። ለዚህም ይላል ሺሃብ አብሮ እየሰራ ካለው አጋሮቹ ጋር ሆኖ አንድ አመት በማይሞላ ጊዜ ውስጥ ወደ ምርት እንደሚገቡም ገልጿል። ሁለቱ ወጣቶችን ልዩ ክህሎት ያሏቸው ወጣቶች ፈጠራቸውን ወደ ተግባር እንዳይቀየሩ ምን እክል እንደሚገጥማቸው ጠይቀያቸው የ11ኛ ክፍል ተማሪ ወጣት አብዱልቃድር የድጋፍ ማጣት ብዙ እክል እንደሆነበት ይናገራል። አሁንም የሰራቸውን ነገሮች ለመጠቀም ቢሞክርም ድጋፍ ማጣት ስራዎችን አለጥቅም አስቀርቶብኛል ሲል ለቪኦኤ ተናግሯል። ሺሃብ ግን ድጋፍን መጠበቅ አዋጭ አይደለም ሲል አብራራል። ወጣቶች የተሻለ ክህሎት እንዳላቸው ካወቁ ለባለሀብቶች ያላቸውን ሐሳብ ገልጸው በጋራ የየራሳቸውን ገቢ የሚፈጥሩበት አካሄድ ማበጀት ይጠበቅባቸዋል ይላል። ሺሃባውን ከአምስት ጓደኞቹ ጋር ሆኖ የሶፍትዌር ኩባንያ መስርቶ ለደንበኞች በመሸጥ ላይ መሆኑን በዚህም የፈጠራ ክህሎቱን እንደሚደግም ተናግሯል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። እስቲ እዚህ ጋር ደግሞ በሙዚቃ አረፍ ብለን እንመለስ። ፍቅር አዲስ መቃጥበብ ትቀጥላለች። አዲስ ነቃጠብ ዘፈን ነበር የሰማነው። ወደ ተከታዩ ዘገባ ደግሞ እንለፍ። በኦሮሞ ህዝብ ዘንድ በየአመቱ የሚከበረው እሬቻ ወይም የምስጋና በዓል ዘንድሮም እጅግ ጥንቃቄ በተሞላበት ሁኔታ እንዲከበር አባገዳዎች ህብረትና የኦሮሚያ ባህልና ቱሪዝም ቢሮ አሳስበዋል። የኦሮሞ አባገዳዎች ህብረት ጻፊ አባገዳ ጎበና ሆላ እሬቻ የ2014 የእሬቻ በዓል ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆራ ፊንፊኔና መስከረም 23 በቢሾፍቱ ሆራ አርሰዴ እንደሚከበር ተናግሯል። የዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ባይደረግም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ እንደሚደረግም ተናግረዋል። ተከታዩ የፀሐይ ዳምጦ ዘገባ በዝርዝር ያተኩራል።
የኦሮሞ አባገዳዎች ህብረት ጸሐፊ አባገዳ ጎበና ሆላ እሬሶ የ2014 የእሬቻ ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆራ ፊንፊኔና መስከረም 23 በቢሾፍቱ ሆራ አርሰዲ እንደሚከበር ተናግረዋል። በዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ሳይደረግ ሆኖም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ ተደርጎ እንደሚከበር አስታውቋል።
የሮ አማካን ኢትዮጵያን ከሰግር
በአሁኑ ጊዜ ኢትዮጵያ ካለችበት ችግር አንጻር የኮቪድ-19 ወረርሽኝ እንዲሁም የሰላም ሁኔታ ጋር ተያይዞ አምና በተወሰኑ ሰዎች ቁጥር ነው የተፈበረው። በተለይ ቫይረሱን አስመልክቶ ህብረተሰባችን ተገቢውን ግንዛቤ እስኪያገኝ ድረስ ብለን ነው በተወሰነ ሰው እንዲከበር ያደረግነው። ለህዝቡ ጤንነትና ሰላም ይቀድማል ብለን ነው በ2013 ዓ.ም በውስን ሰው እንዲከበር ያደረግነው። ነገር ግን ባለፈው አመት ብዙ ሰው ተከስቷልና ይቅርታን ጠይቃለን። በሽታው ዘንድሮም አልጠፋም። ይባስብሎ እንዳምናው የከፋ ደረጃ ላይ ነው ያለው። ይሁን እንጂ ህዝቡ በጥንቃቄ ወጥቶ በሆራ ፊንፊኔም ሆነ በሆራ አርሰዲም ያከብራል።
ህብረተሰቡ የራሱን ሰላምና ደህንነት እንዲያስጠብቅ እንዲሁም ከኮቪድ-19 ወረርሽኝ እንዲጠነቀቅ አባገዳ ጎበና ሆላ ምክረ ሐሳብ ለግሰዋል።
አንድ አገር ሰላም የሚሆነው ህዝቡን በሰላም ወጥቶ የሚገባው መንግስት ሲኖር ነው። መንግስት ደግሞ ከህዝብ ጋር መሆን አለበት። ስለዚህ የሰላም ስጋት እንዳይኖር ኃላፊነቱን ለጸጥታው ዘርፍ ሰጥተናል። ሁለተኛው ስለ ኮቪድ-19 ነው። እሱም በተመለከተ ለጤና ዘርፍ ሰጥተናል። ነገር ግን የዚህ አመት ክብረ በዓል ባለቤት ህዝብ ስለሆነ ግንባር ቀደም ሰላም አስከባሪው ህዝቡ ራሱ ነው። የቫይረሱን ስርጭት ለመቀነስ ህዝቡ በጤና ባለሙያዎች የሚሰጡትን ምክሮች ስራ ላይ ማዋል አለበት።
የኦሮሚያ ባህልና ቱሪዝም ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ብርሃኑ ቡጤ በበኩላቸው ህብረተሰቡ ኮቪድን እየተከላከለ በዓሉን እንዲያከብር ጥሪ አድርገዋል።
ኮቪድ ምክንያት ነው ህብረተሰቡ ፍላጎት እያለ ጥያቄው ገፍቶ ሰፍቶ እያለ አባገዳዎችም በሰጡት ባጫ መሰረት ነው ህዝቡ አሚን ብሎ ተቀብሎ በዘንድሮ ደግሞ ያንን ማድረግ አይቻልም። ህዝባችን በተለያየ ሁኔታ ሰፋፊ የሆኑ መድረኮችን እያከናወነ ነው የነበረው። እስካሁን ድረስ የተለያዩ መድረኮች በአደባባይ በተለያዩ ሁኔታዎች እየተከናወኑ ነው ያሉት። ያ የሆነ ያለው በሽታው ጠፍቶ ሳይሆን ህብረተሰባችን ይነስም ይብዛ ራሱን መጠበቅ በሚችልበት ደረጃ ግንዛቤ እያገኘ የመጣበት ሂደት ስላለ አሁን በእሬቻም ላይም እንዲሆን የሚፈለገው ነገር ዋናው ጉዳይ እያንዳንዱ ህብረተሰብ ግንዛቤ አግኝቶ ከቤቱ ሳይነሳ ማለት ነው፣ ከቤተሰቡ ጭምር የሚመጣ ከሆነ ማክስ በአግባቡ መጠቀም መቻል አለበት።
አምና ህዝቡ እሬቻን በጋራ የማክበር ፍላጎት እንደነበረውና በኮቪድ ምክንያት ተገድቦ እንደነበር ያስታወሱት አቶ ብርሃኑ ዘንድሮ ግን ህብረተሰቡ ስለወረርሽኙ ተገቢው ግንዛቤ ስላለው ከከፍተኛ ጥንቃቄ ጋር እንዲያከብሩ መክረዋል።
በሽታውን እንዴት መከላከል እንደሚቻል ህብረተሰባችን ግንዛቤ እያገኘ ነው የመጣውና ያንን ግንዛቤ በመጠበቅ የኮቪድ ፕሮቶኮልን በተጠበቀ ሁኔታ ማክሲን በመጠቀም የራሱን ርቀት በመጠበቅ ህዝባችን አውቆ መምጣት እንዲችልና እርስ በራሳችን መተባበቅም እንድንችል ግንዛቤ እየተፈጠረለት ነው ያለው። በእያንዳንዱ ወረዳ፣ በእያንዳንዱ ዞን፣ ከተማ በኢሬቻ ባሉ አካባቢዎች ሁኔታ ላይ ምን መሆን እንዳለበት ሰላሙን በራሱ ከጸጥታው አካል ጋር ሆኖ ተደራጅቶ በመቀናጀት እንዴት መጠበቅ እንዳለበትና ኢሬቻ የሚፈልገው አካሄዶች አሉ። ኢሬቻ በመሰረቱ ሰላምን ነው የሚያውጀው። የተጣላ ማህበረሰብ ካለ፣ የተጣላ ቤተሰብ ካለ፣ ግለሰብ ካለ ወደ ኢሬቻ በሚመጣበት ጊዜ ቀደም ብሎ በመታረቅ ነው። ያልታረቀ እርቅን ያላወረደ ሰው ኢሬቻ ላይ መሳተፍ አይችልም።
የኢትዮጵያ ብሔር ብሔረሰብ ጎረቤት ሀገሮችና ከዓለም ዙሪያ የኦሮሞ ባህል ትሩፋት የሆነውን የኢሬቻ ክብረ በዓል ላይ ተሳታፊ እንዲሆን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበን ሆላ ጥሪ አድርገዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለአርብ ምሽት ያዘጋጀናችሁን ጥንቅሮች እዚህ ላይ አስጠናቀቅን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ በአዲስ አቀራረብ በሬዲዮ ቴሌቪዥን መጥቷል። በሳተላይት ላይ በኢትዮሳት እንድትከታተሉን እንጋብዛለን። ምሽቱን ስናስተናግዳችሁ ያመሸነው ኤደን ጋጠመው በመስተንግዶ፣ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። በተከታዩ በቤቲጂ ሀገሬ ዜማ ነው የምንሰናበታችሁ። መልካም የአርብ ምሽት፣ መልካም ቅዳሜ ነው ሆድንላችሁ። ደህና ደሩ።
Down, what a hate, oh, we are good, my love.